ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 1 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ነሐሴ 1 ቀን 248 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዳቢዎች አምደ ዝግጅታችንን አቅርበን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና።
ጋዜጠኛ በላይ ማናየና ሙልጌታ አንበርብር እንዲሁም 2014 ቲቪ ካሜራ አንሾች አርብ ነሐሴ 1 ቀን ፍርድ ቤት ቀርበው ለምርመራ ታስረው እንዲቆዩና ነሐሴ 13 ቀን እንዲቀርቡ ፍርድ ቤት አዟል። ጋዜጠኞቹ ሰሞኑን ወደ አርሲና ባሌ አካባቢዎች በመሄድ ባለፈው ወር ካሸባሪዎች ጭፍጨፋና ግድያ የተረፉትን ቤት ንብረታቸውን ተቃጥሎ በየቦታው ተጠልለው የሚገኙትን ወገኖች አነጋግረው ዘገባ ያቀረቡ መሆናቸው ይታወቃል። ፖሊስ ለፍርድ ቤቱ ባቀረበው የክስ ማመልከቻ ግን ግለሰቦቹ ከህዳር 2012 እስከ ሰኔ 2012 ድረስ የአስራት ሚዲያ ጋዜጠኞች ሆነው የአማራ ህዝብ በተለየ ሁኔታ ተበድሏል፣ መንግስትም ሊከላከልለት አልቻለም በማለት ህዝብን ያነሳሳ በጥብጥ እንዲፈጠር በማድረግ እንደሚጠረጥሯቸው ገልጿል። ግለሰቦቹ ቀደም ባሉት ወራት ፈጽሞታል በተባለው የወንጀል ጉዳይ እስካሁን ሳይከሰሱ ቆይተው አሁን ተይዘው ፍርድ ቤት መቅረባቸው ከሰኔ 22 በኋላ ባሉት ቀናት በአርሲና በባሌ አካባቢዎች የተካሄደውን አረመኔያዊ ጭፍጨፋ፣ ግድያና የንብረት መውደም የግፍ ጽዋው በደረሰባቸው ሰዎች አንደበት እንዲነገር አድርገው ዘገባ ለህዝብ ማቅረባቸው መሆኑ ግልጽ ነው። ይህም ድርጊት አገዛዙ ወንጀሉን ለመሸፋፈን የሚያደርገው ጥረት እስከምን እንደሚሄድ ያጋልጣል ተብሏል። አጫሉ ሁንዴሳን በጥይት በመግደል ተጠርጥሮ በእስር ላይ የሚገኘው ጥላሁን ያሚ ወንጀሉን እንደፈጸመ በምርመራ ማመኑን ፖሊስ ለፍርድ ቤት በሰጠው ዘገባ አስታውቋል። ጥላሁን ያሚና አብሮት የተያዘው አብዲ አለማየሁ ነሐሴ 1 ቀን ለሶስተኛ ጊዜ ፍርድ ቤት የቀረቡ ሲሆን ጥላሁን ያሚ ለፍርድ ቤቱ በሰጠው ቃል ተልእኮ የሰጡኝ ሰዎች ድርጊቱን መፈጸምህን በሚስጥር የማትይዝ ከሆነ በቤተሰቦች ላይ እርምጃ እንወስዳለን በማለት እንዳስጠነቀቁት ገልጾ ለቤተሰቦቹ በቂ ጥበቃ እንዲደረግላቸውና የሱም ጉዳይ በፍጥነት እልባት እንዲያገኝ ፍርድ ቤቱን ጠይቋል። የፀሐይ ብርሃን አግኝቶ እንደማያውቅ ካቴና ከእጁ እንዳልወለቀ ለፍርድ ቤቱ አሳውቆ ክስ እስኪመሰረትበት ጊዜ ድረስ ከሌሎች እስረኞች ጋር እንዲገናኝ ጠይቋል። መርማሪው ፖሊስ እስረኛው በቂ የፀሐይ ብርሃን እንደሚያገኝ ገልጾ ካቴና ከእጁ የማያወልቅበት ምክንያት ግን ባለፈው ችሎት ላይ ራሴን እንዳጠፋ ይፈቀድልኝ በማለት የራሱን ህይወት እንዳያጠፋ ለመከላከል ነው በማለት መልስ ሰጥቷል። ፖሊስ ለተጨማሪ ምርመራ የ14 ቀን ጊዜ ቢጠይቅም ፍርድ ቤቱ 14 ቀን ብቻ በመስጠት ለነሐሴ 12 ቀን ተለዋጭ ቀጠሮ ሰጥቷል። ባለፈው ማክሰኞ ሐምሌ 28 ማምሻ ላይ በሊባኖስ ቤይሩት ከተማ ውስጥ በነበረው ፍንዳታ አንድ ኢትዮጵያዊ እንደሞተና 9 ደግሞ ከባድና ቀላል የመቁሰል አደጋ እንደደረሰባቸው ማረጋገጡን የውጭ ጉዳይ ሚኒስቴር አስተውቋል። በሊባኖስ እስካሁን የሞቱ ሰዎች ቁጥር 154 የደረሰ መሆኑ ሲገለጽ ከ5000 ሰዎች በላይ መቁሰላቸውና 250000 የሚጠጉ ሰዎች ቤት አልባ መሆናቸው ተነግሯል። በርካታ ሰዎች እስካሁን ያልተገኙ በመሆናቸው የሞቱትና የተጎዱት ሰዎች ቁጥር ከዚህ ሊጨምር እንደሚችል ይተበቃል። ፍንዳታው ያስከተለው የንብረት ውድመት ከ15 ቢሊዮን ዶላር በላይ የሚገመት ሲሆን ሊባኖስ ያለችበትን የኢኮኖሚ ቀውስ ይበልጥ ያባብሰዋል ተብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በአባይ ጉዳይ ላይ የሶስትዮሽ ድርድር የምትመራው ደቡብ አፍሪካ በሶስቱ አገሮች መካከለ የሚካሄደው ድርድር እንዲቀጥል ጠይቃለች። ሐሙስ ሐምሌ 30 ቀን ደቡብ አፍሪካ ባወጣችው መግለጫ የአባይ ግድብ ድርድር ወሳኝ ምዕራፍ ላይ መድረሱን ገልጻ ሶስቱ አገሮች ጀመሩትን ድርድር እንዳያቋርጡ ጠይቃለች። ማክሰኞ ሐምሌ 28 ቀን በተደረገው ስብሰባ ኢትዮጵያ አዲስ ሐሳብ አቅርባለች በሚል ግብጽና ሱዳን ድርድሩን ለጊዜው ለማቋረጥ ወሰኑ መሆናቸው መግለጻቸው ይታወቃል። የአገዛዙ የውጭ ጉዳይ ሚኒስትር ቃል አቀባይ በዛሬው ቀን በሰጠው መግለጫ መልእክተኞች ያቀረቡት ሐሳብ አዲስ አለመሆኑንና በሚቀጥለው ሳምንት ድርድሩ ይጀምራል ብሎ እንደሚጠበቅ ገልጿል። በሌላ ዜና በግብጽ የሚኖሩ ኢትዮጵያውያን ስደተኞች በአገሩ ሰዎች ከፍተኛ ችግር እየደረሰባቸው መሆኑን ነዋሪዎች ለዜና ተቋማት በሰጡት መግለጫ ገልጸዋል። ከቅርብ ጊዜ ወዲህ ግብጾች በኢትዮጵያውያን ስደተኞች ዘለፋና ስድብ ማካሄዳቸው፣ የድብደባ ጥቃት ማድረሳቸው፣ በውሻ ያስነከሱ ለማስተቃየት መሞከራቸውና የትራንስፖርትና ሌሎች አገልግሎቶችን እንዳይጠቀሙ ተጽዕኖ ለማድረግ መሞከራቸውን ስደተኞቹ በመረት መግለጻቸው ታውቋል። በመጨረሻም የአዋሽ ወንዝ ሞልቶ ባደረሰው የጎርፍ መጥለቅለቅ ሳቢያ ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር ከ49000 በላይ መድረሱንና ሌሎች 51000 የሚሆኑት በስጋት ላይ መሆናቸውን የአካባቢው አስተዳደር አስታውቋል። የዘንድሮ ክረምት ከባድ በመሆኑ በደረሰው የጎርፍ አደጋ የሰው ህይወት ባይጠፋም በርካታ እንስሳት በጎርፍ የተወሰዱ መሆናቸውንና በዝናቡ ክብደት ምክንያት እንደሞቱ ጨምሮ ገልጿል። በዘንድሮ ክረምት በጎርፍ መጥለቅለቅ አደጋ ያጋጠማቸው የተባሉ 16 ወረዳዎች ሲሆኑ እስካሁን በ7 ወረዳዎች ላይ የጎርፍ መጥለቅለቅ ተከስቷል። ወዲፍኖት ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መራግብሮች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን።
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን በዛሬ ዝግጅታችን የቀረቡት ደብዳቤዎች በሙሉ ረዘም ብለው ነባራዊውን ሁኔታ የሚተነትኑ ናቸው። አድማጮችም ሙሉ መረጃ እንደምታገኙባቸው ተስፋ በማድረግ ደቀ ገሞራው ከዋሻራ በላኩልን ደብዳቤ ዝግጅታችንን እንጀምራለን። ሰላም ለኩልክሙ። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች ሰላም ለሁላችሁ። በዚህ በፍኖተ ዲሞክራሲ የዘር ፖለቲካ የሀገር ጠንቅ የህዝብ መቅሰፍት እንደሆነ የተነገረው በአይናችን ስር እየተፈጸመ ነው። አመዛዛኝ አምሮ አስተዋይ ልቡና ያለው የሆነ ያለው የዘር ጭፍጨፋ አገርን ለመበታተን የተሰራው መንደርደሪያ መሆኑን ማየት ይቻላል። ታላቁ ባለቅኔ ኃይሉ ገብረ ዮሐንስ ገሞራው እያራከሰ ወሻ እያለ የጠራቸው ወያኔና ሻቢያ ዘርን ተንተርሰው ለአምባገነንነት መንደርደር እንደጀመሩ አነሳሳቸው ወልጋዳ አካሄዳቸው ገዳዳ መሆኑን በተለያዩ ጊዜያት እየተቸና እኩይ ድርጊቶቻቸውን እያወገዘ ለኢትዮጵያ ሕዝብ አጋልጦ እርቃናቸውን ያስቀረው ኢሃፓ መሆኑን መመስከር ግድ ይለኛል። እዚህ ላይ ባንክሮ መታየት ያለበት ዛሬ ኤርትራን እየገዛ ያለው ቡድን ለራሳቸው የተለየ ስም ቢሰጡም በቋንቋ፣ በባህል፣ በእምነት ወዘተ ከሌሎቹ ትግርኛ ተናጋሪዎች የተለዩ ባለመሆናቸው ኤርትራ ውስጥ የነገሰው ትግርኛ ተናጋሪዎች አምባገነንነት ነው። ግን የቀኝ ተገዥነት ወራዳ ስሜትን እንደ ክብር በመቁጠር ሻቢያ በበላይነት እብሪት ሲወጠር ባሽቷል። በሬፈረንደም ስም ኤርትራን ከኢትዮጵያ ለመገንጠል የቀረቡት ሁለት ምርጫዎች ናጽነት ወይም ባርነት የተሰኙት በተግባር ውለው ቦታቸውን ተቀያይረው ተገኝተዋል። በወቅቱ ናጽነት በግዳጅ እንዲመረጥ ተደርጎ ኤርትራ ብትገነጠልም የኤርትራ ሕዝብ ግን በሻቢያ የባርነት አገዛዝ ስር ወድቆ እየማቀቀ ይገኛል። በተመሳሳይ ወያኔ በነጻ አውጪነት ስም ድፍን ኢትዮጵያን ለ27 ዓመታት በባርነት አማቆ ገዛ። ሁለቱም አማራ ነፍጠኛ የሸዋ አገዛዝ የሚሉ መያዣ መጨበጫ የለሽ የሆኑ ድርጅቶችን በመጠቀም ራሳቸውን እንደ ጣዖት ኮፍሰው የሕዝብ ደም እየጨለጡ እንደ ቃልቻ እያጓሩ እንደ ባብ የዘረኝነት መርዛቸውን በመድሪቱ ላይ ተፍተው ጥቂት የማይባሉ ወጣቶችን መረዙ። ሌላው ኦነግና መሰሎቹ አገር ለመገንጠል ወተቱን እያጠቆሩ ድንጋይ እየፈነቀሉ የተረት ድርጅቶ እያናፈሱ እዚህ ዛሬ ባገሪቱ የተለያዩ ቦታዎች ደም ማፍሰሱን ተያይዘውታል። አንዳንዶች ከያኔ አንስቶ እስከ ዛሬ ኢሃፓን በጎሳ ፖለቲካ ሰባኪነት ሻቢያና ወያኔንና መሰሎቻቸውን በመስራችነትና የገለማን ተፈንቶ ሲያላዝኑ እና ሲደጋግሙ ይሰማል። ከሁሉ የሚገርመው ከሰሞኑ ደግሞ ኢሃፓ የመደብ ክፍፍል በመፍጠር የሚከሱ እንደ ወናፍ የሚያናፉ እንደ ባዶ በርሜል የሚጮሁ ብቅ ብለው አይቼ ጓጉንቸርና ጊንት ያው የባብዘሮች የፋሽስት ቡችሎች ናቸው። ከሾህሾ እንጂ ወይን አይለቀምምና አይገርምም። ባሳለፍነው ሳምንት ወጣጤው ኮሎኔል በዙሪያው ካንበረከካቸው የፖለቲካ ምንዱባኖች መካከል እንደ አንጃውና ባንዳው ኢሃፓን ከርቶ የወጣው የሚራመደው አስከሬን ቡድን በስልት ጥያቄ እንዲቀርብለት በማድረግ ኢሃፓን የተናገረ መስሎት ኢሃፓን አከበረው። ፋሽስቱ ደርግ ኢሃፓን ከኢትዮጵያ ሕዝብ ልብ ለመሰረዝ ያልማሰው ጉድጓድ ያልፈነቀለው ቋጥ አልነበረም። ሹሙ ኮሎኔል ከሚያሳዝኑት መካከል ከመጀመሪያዎቹ የኢሃፓ አንጃዎች አንዱ የሆነው ተገድሎ በጆንያ ውስጥ ተከቶ አሲድ ባስከሬኑ ላይ ፈሶ የሚለውን የፋሽስቶች በተባይ የሞላ ቅጥፈት ሳያላምጥ መድገሙ ወጣጤ ያልኩት ቃል ባጣ ቢቸግረኝ ነው። ሰውየው ከደነቆረ ላይ ቀር ኢሃፓ ጠርሙስ እየፈጨ ከበሶ ጋር እየቀላቀለ በየጠር ግንባሩ መላኩ፣ ኢሃፓ ደብረዘይት አየር ኃይል ተዋጊ ጀቶችን ጠላትን እንዳይደበድቡ ክንፎቻቸውን እያወለቀ ከጥቅም ውጭ ማድረጉ፣ ኢሃፓ የአባይ ድልድይን አፍርሶ ጤፍ ወደ አዲስ አበባ እንዳይገባ ማድረጉ ለምን አላሳዘኑትም? ሰውየው የሚያዝነው በውሸት በመሆኑ ነው እንጂ ማዘንን ቢያውቅ ኖሮ ለሰው ልጅ ማንባት ገድዶት ቢሆን ኖሮ እሱ ባደረጃቸው ቀሮ በተባሉ አሸባሪ ወሮ በላዎች ሻሸመኔ ተዘቅዝቆ ተሰቅሎ ለተገደለው ወጣት፣ በሚንጫ ለተገደለችው አራስ ወጣት፣ ብልቶቻቸውን ጡቶቻቸውን በኦዴፓ በኦነግና መሰሎቻቸው ለተሰለቡት፣ በሚንጫ በገጀራ በመጥረቢያ ባሰቃቂ ሁኔታ ለተጨፈጨፉት ማዘን ማልቀስ በተገባው ነበር። ትላንት ወያኔ ዛሬ ኦዴፓ ስለ ጽንፈኛ አክራሪ የሙስሊም ሽብርተኞች እንዳይናገር እያገዱ፣ ዛሬ በጠራራ ፀሐይ በኦሮሞ ስም ቤተ ክርስቲያናትን በእሳት አጋዩ፣ ክርስቲያኖችን ማተባቸውን እየበጠሱ አረዷቸው። ይህ ሃይማኖት ላይ የተለጠፈ ጽንፈኛ የአክራሪ እስልምና የሽብር እንቅስቃሴን ወጣጤው ኮሎኔል አፍ አውጥቶ ይናገራል ማለት አይንን ሳይጨፍኑ መቃዠት ነው። ባርሲ በባሌ በሻሸመኔ ወዘተ ሽብርተኛ ቄሮዎቹ ኦሮሞዎችን ባሰቃቂ ሁኔታ ገድለዋል። የተገደሉት በስህተት ሳይሆን ክርስቲያን በመሆናቸው ብቻ ነው። ያልተዘራ አይበቅልም። በበኩሌ የሞጣ መስጊድን አስመልክቶ የወጣው ኃይል የተሞላ የማስጠንቀቂያ መግለጫ ጌታዋን የተማመነች አህያ በጨለማ ታናፋለች የሚባለውን ያስታውሳል። በአንጻሩ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በመቶዎች የሚቆጠሩ አድባራት በእሳት ጋይተው መነኮሳ ካህናትና ምዕመናን ህሊና ሊሸከመው ከመቻለው በላይ በሆነ ሁኔታ ጠፍተውና ተገርለው መግለጫ የለም ጸሎተ ምህላ የለም ጸሎተ ፍትሃት የለም ታሪክ ራሷን ትደግማለች እንደሚባለው ነው ያ ፋሽስቱ ድርግ የሃፓ አባላትን እና ደጋፊዎችን ሲጨፈጭፍ ለምህላ ለነፍስ ይባር ጸሎት ተፈራ ለፈጣሪ አድሮ ለፍጡር መንቀጥቀጥ ሌላ ምንም ትርጉም የለውም ይህን ሁኔታ በበኩሌ የጣሊያኑ ጳጳስ የፋሽስቱ የሙሶሎኒ ጦርን ባርኮ እንደሸኘው የመሰለ ወንጀል ብቻ ሳይሆን ኃጢአትም ነው ሌሎቻችንም የተከሰተውን የግፍ ጭፍጨፋ ከንፈር መጠን በማሳለፋችን ከተጠያቂነት አናመልጥም እዚያ ማዶ የተፈጸመውን ግፍ ዝም ብለን ወሬ እያፋሸግን እናሳልፈ ብንለው በጅ አይልም ዛሬ የወንድምህን የእህትህን የአባትህን የእናትህን ሕይወት ለመታደግ ምከር ዝከር ተደራጅ ከዚያ ከሚመስሉህ ጋር አብር ተባበር አገርህን በደምህ ዋጅተህ አንድነቷን ለማስከበር ስንዴውን ከእንክርዳዱ እሾሁን ከወይኑ ጠማማውን ከቀናው አበጥረህ ላይ ሁሌም ማስታወስ የሚገባን የደብተራ ጋጋኑ ቅዳሴ እንደማያሳምር ሁሉ የባዶ በርሜል ጩኸትም ድምፁ ጋጋኑ ከመሆኑ በስተቀር ባዶ ያው ባዶ መሆኑን እንረዳ ሲሉ መልእክታቸውን ያደረሱን ደቀ ገሞራ ከዋሸራ ጎጃም ናቸው።
ይርስ ለፍኖተ ራዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ
እንደምን አላችሁ? አሁን ባለንበት ተጨባጭ ሁኔታ ኢሃፓ እንደ ድርጅት ፍኖተራዲዮ የኢትዮጵያ አንድነት ድምጽ እንደ ልሳን እየተጫወቱ ያሉትን ታሪካዊና ብሔራዊ ሚና በጣም አደንቃለሁ። ረለመሆኑ ወቅትና ዑነታን እየተከታተሉ የትግሉን አቅጣጫ ፍንትው አድርገው በማሳየት ረገድ ከኢሃፓ በቀር ሌላ ድርጅት አለ? እንደ ፍኖተራዲዮ የኢትዮጵያ አንድነት ድምጽስ ሌላ ልሳን ሲኖር ይሆን? እኮ የት አለ? እውነቱ ይነገር ከተባለ አንድ ሰሞን ልክ እንደ እንጉዳይ ፈንድቶ በሰልስቱ የውሃሽታ ሆነው እንደሚቀሩት ሰሞንኛ ልሳንና ድርጅቶች ሳይሆኑ የሃፓና ልሳኑ ፍኖተ ራዲዮ የኢትዮጵያ አንድነት ድምጽ የሚታወቁት ባለማጽናታቸው በሚያቀርቡት ጥርት ባለ መልእክቶቻቸውና ዘመን በማይሽረው ኢትዮጵያዊ አቋማቸው ነው። ወለም ዘለም ሳይሉ ህዝብን ሳይክዱ ቃል ኪዳናቸውን አክብረውና ተጠብቀው በመከተላቸው የጽናት መስዋዕቶች ናቸው ብለን እናምናለን። ዛሬም እንደተናንቱ ኢሃፓና ልሳኑ የሚታወቁት ወቅታዊና ዘመን ተሻጋሪ እቅዶችንና መፈክሮችን እየቀመሩ በማስተማርና በየጊዜው ለአገዛዙ የሚያወጣቸውን አደናጋሪ መፈክሮችን እያጋለጡ በመከተልና አመራር በመስጠት አንቱ የተባሉ የኢትዮጵያ ለኝታዎች መሆናቸው ነው። ይህ ሀቅ ነው። ህዝቡ በሚገባ ነክቶ በተለይም ደግሞ ወጣቱ ነክቶ ተራይቶና በቂ ዝግጅት አድርጎና ስምሪቱን አሳምሮ ጠላትን ድባቅ እንዲመታ አቅጣጫ ማስጨበጡ ወሳኝ መሆኑን በጊዜው ተረድተው ምናቸውን እየተጫወቱ ያሉት አሁንም ኢሃፓና ልሳኑ ፍኖተ ናቸው። ቀጥሎም ላብነት ያህል ኢሃፓ ዘወትር በልሳኑ በፍኖተ የሚከተሉትን የለቷን ገብጋቢ መፈክሮችን በማስረገጥ ለአድማጮቹ ሁሉ ያሰማል። እነርሱም ስርዓቱ ይደም፣ የታሰሩት የፖለቲካና የህሊና እስረኞች ይፈቱ፣ ደብዛቸው የጠፋው የአማራ ወጣቶች ይለቀቁና በአገራችን ላይ ያጀበበ ያለውን ጦርነት የጦርነት አዝዋሪት ለመክታትም ሆነ በአገሪቱ ያለውን ውስብስብ ችግር ለመፍታት ሁሉን ያካተተ ጊዜያዊ ህዝባዊ መንግስት ይቋቋም የሚሉት ናቸው። ከነኛና ተመሳሳይነት ካላቸው ወቅታዊ መፈክሮች ውጪ በመጡ ያገዛዙ አደናጋሪ መፈክሮች መጠለፍ የለብንም ይላል ኢሃፓ በልሳኑ። ስለሆነም መመራትም ሆነ መከተል ያለብን ታሪክን አጣቅሶ ወቅቱን ተንተርሶና መጪው ያገራችን ተጨባጭ ሁኔታ ምን ይሆናል በሚል ኢሃፓ በሚያዘጋጃቸውና ፍኖተ በሚያስተላልፋቸው መልእክቶች መሆኑ ይጠቅማል ባይ ነኝ። ያለው ዘረኛ ገዛስ አቅጣጫን ለማሳፍ ብሎም ለማደናገርና ዜጎች እርስ በርሳቸው እንዲጋጩ ሆን ብሎ በሚያወጣቸው አደናጋሪ መፈክሮች የመልስ ምት በመስጠት ይታወቃል። ህዝቡ በገዛው አደናጋሪና አደናጋሪ መፈክሮችና የውሸት ፕሮፖጋንዳ እንዳንጠለፍና የጥላት ሲሳይ እንዳንሆን ምክርን
አዘውትሮ ይለግሳል። ስለዚህ ይሃፓ የሚያወጣቸውን የትግል መመሪያዎችና የሚያዘጋጃቸውን መፈክሮችና የትግል አቅጣጫዎች መከተል በጣም ጠቃሚ መሆኑን ለአድማጮች በሙሉ መናገር እፈልጋለሁ ለማለት ነው። ቀጥሎም ዛሬ በኢትዮጵያ ውስጥ አማራጩ ምንድነው ሲሉ የሚያስማት የተለመደ ጥያቄ ሆኗል። እንዴ ማለት የሚያዘወትሩት ደግሞ አብዛኛው ሌላ አማራጭ ካላመጣችሁ አብይን አትንኩብን ከሚል ደካማ የሆነ መከራከሪያ ነጥብ የሚነሱ ደካማ ግለሰቦች ናቸው። መቼም ጎመን በጤና ተውን አርፈን እንገዛበት ከሚሉ ለፍስፍስ ዜጎች ሌላ ባንጠብቅም በእነርሱ ሊሳሳቱ የሚችሉ ሰዎች የሉም ብሎ መደምደም አይቻልም። ለዚያም ነው ኮቴያቸውን እየተከተልን ማጋለጥ ያለብን ማለት ነው። ከሁሉም በላይ የሚያስደንቀው ደግሞ የነኚህ ሰዎች ማጠየቂያቸው ዝንብ ቢሰበሰብ መሶብ አይከፍትም እንዲሉ ተንጋክቶ ገብቶ ለወንበር ያልበቃውን ተቃዋሚ ኃይልና እግረኛው መንጋ መሆኑ ነው። ድንቄም ተቃዋሚ የነርሱን አማራጭ ለነርሱ ተተን አሁን አማራጩን ጸባይን አሳምሮ መገዛትና ለመጣው ባለስልጣን ሁሉ መስገድ ሳይሆን ተባብሮ መነሳትና ጠንክሮ መታገል ብቻ ነው እንላቸዋለን። ማለትም የወያኔን ህገ መንግስት ቀዶ የጎሳ ክልሉን አፍርሶ በመጥቁ የህዝብ አውንታ ያለበት ህገ መንግስት መንደፍና ሁለገብ የሆነ ብሔራዊና ዴሞክራሲያዊ መንግስት ማቋቋም ብቻ ነው አማራጩ። ፈተና ላይ ወደቀው የወያኔ ህገ መንግስትና ጠርሞት ላይ ያለው ወያኔ ዳግም እንዳይነሳ ቸክኖ መታገል ነው አማራጩ። ወያኔና ተለጣፊዎቹ የፈጠሩት የጎሳ ክልል ፈርሶ ዴሞክራሲያዊና የህዝቡን ይሁንታ ያገኘ የህዝቡን ብዛትና የምጣኔ ሀብትን ስርጭትና የሀገሪቱን ተፈጥሯዊና ሰው ሰራሽ ጥሪቶችን ከግንዛቤ ውስጥ ማስገባ መልካም ምድራዊ ፌደራላዊ አስተዳደር መተካት ብቻ ነው አማራጩ። ሌላው አሁንም አማራጩ ሌላ ሳይሆን ትግልና ትግል ብቻ ነው። መፍትሄውም ያንዳንዳችን እንደዚህጋ ግዴታችንን ተቀብለን አገር ማዳን በሚለው መፈክር ጥላ ስር ተዘብዘብን በጋራ ጥላቶቻችን ላይ መዝመትና አሸንፈው መውጣት ብቻ ነው። ስምሪታችንም ትግሉን አፋፍሞ ለፍሬ ለመድረስ ህዝቡን በነቂስ መድረስ ማድራጀትና አመራር መስጠት መቻል ሲሆን ለህዝቡ በተለይ ለወጣቱ አቅጣጫ መስጠትና በግንባር ቀደምነት ተሰልፎ በቁራጥነት መታገልን ይጠይቃል። ግባችን ስልጣን ላይ ያለውን የከፋፍለ ግዛትና ግዛና ስርዓቱን መንግሎ መጣልና በህዝባዊ መንግስት መተካት ይሆናል ማለት ነው። በመጨረሻም መሬቱ ላራሹ የብሔሮች እኩልነት ይረጋገጥ የሃይማኖት እኩልነት ይከበርና የደሃ ልጅ ይማር የሚሉት ህዝባዊና ብሔራዊ ጥያቄዎች በተግባር ተተርጉመው የህዝቡን ህይወት ሊቀይሩ በሚችሉት መልክ መተርጎምና በስራ ላይ መዋል አለባቸው ማለት ነው። ለዚያም ዴሞክራሲያዊ ተቋማት ማለትም ዴሞክራሲያዊ መንግስት፣ ነጻና ገለልተኛ የሆነ አስመራጭ ኮሚሽን፣ መድብለ ፓርቲ፣ ነጻ ፕሬስና በአንድ የፖለቲካ ቁጥጥር ስር ሳይሆን በቀጥታ ተጠሪነቱ ህዝብ መርጦ ላስቀመጠው ህዝባዊ መንግስት የሆነ የሀገሪቱ መከላከያ ኃይል፣ የፖሊስ ሰራዊት፣ የጸጥታው መረብና ቢሮክራሲ መቋቋም አለባቸው ማለት ነው። ምንም እንኳን እነኚህ ጥያቄዎች በተማሪው እንቅስቃሴና በተደራጁ ምሁር በ1960ዎቹና በ1970ዎቹ የተነሱ ወሳኝ ጥያቄዎች ቢሆኑም እስካሁን ተንከባለው የቀጠሉ ወሳኝ ህዝባዊ ጥያቄዎች ናቸውና መመለስ አለባቸው ባይልኝ፣ ዴሞክራሲ ህዝብ በቀጥታ ሆነ በተዘዋዋሪ ባለስልጣኖችን የሚመርጥበት ሲፈልግም ህዝቡ ባለስልጣኖች ላይ የሹምሽር ማድረግ መብትና ስልጣኑ የተረጋገጠበት ስርዓት ነው። ዴሞክራሲያዊ መንግስት በሶስቱ የመንግስት አካላት ማለትም በህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው የተዋቀረ ተቋም ሲሆን በሶስቱ የመንግስት አካላት ያለው ስልጣንና የሥራ ክፍፍልም ተመጣጣኝና እኩል ስልጣንና መብት እንዲኖራቸው ተደርገው የሚዋቀሩበት ስርዓት ነው። ስለሆነም አንዱ ባንዱ ላይ እንዳይደባለቅና አምባገነኖች እንዳይወጡ ቸኩሎ የሚይዝ ሚዛን ፈጣሪ ዘዴ ነው ማለት ነው። ኢትዮጵያዊነት ያቸልፋል ሲሉ መይሳው ናቸው ደብዳቤያቸውን ከምዕራብ አሜሪካ ያደረሱን። ¶¶
سلام ስኖተዎች በቅድሚያ ሰበር ዜና ተብለው በየድረገጹ ከመርመሰመዙ ተርባነ ብስና ሰልቺ የተሰባበሩ ሸቶች አማራጭ በመሆን ስላገለግላችሁን ምስጋና ይግባችሁ። ዝባዊ አብዮትና አምባገነንነት አጥፊና ጠፊ በሆነ ተቃርኖ ውስጥ የሚያልፉ ኃይሎች ሲሆኑ ላንዱ መኖር የሌላው መክሰም ግድ ነው። ለዚህም ነው የያንዳንዱ አምባገነን ስርዓት መከሰት አንድ የተመታ ህዝባዊ አብዮት መኖሩን ይመሰክራል የሚባለው። ዝባዊ አብዮቶች ሁሌም በድል ይጠናቀቃሉ ማለት አይቻልም። አለ የማይባለው ሀቅ ግን ህዝባዊ ትግል ያለ መስዋዕትነትን ቢያስከፍልም የማታ ማታ ድል አድራጊነቱ አይቀሬ መሆኑ ነው። ዘዋጋ የተከፈለባቸውና ያልተሳኩ የህዝብ አመጾች ብዙውን ጊዜ ተመኘነውን ያለ መሳካታቸው ብቻ ሳይሆን ያልተጠበቁ አደጋዎችን ማስከተላቸውን በተደጋጋሚ በተለያዩ የዓለም ክፍሎች የታየ አሳዛኝ ግን ሊያልፉት የሚከብድ ክስተት ነው። መስዋዕትነትን ድልና ሽንፈት በነጻነት ትግሎች ውስጥ የተቆራኙ ክስተቶች ሲሆኑ ለትግል ደግሞ አማራጩ ትግል ብቻ ነው። ለዚህም የሚመስላል ህዝባዊ ድል የብዙ አመታት የመውደቅና ዳግም የመነሳት ውጤት የሚሆነው። አምባገነኖች በተፈራረቁ ቁጥር የሚጠፋው የሰው ህይወት ሀብትና ንብረት ብቻ ሳይሆን የህብረተሰብ ነባር ሴቶችም እንደጠላት ይዘመቱባቸዋል። ታሪክ እንደገና ይጻፋል። ቁጥረኛና ባንዶች ተወድሰው አርበኝነትና ለህዝብ መሰዋት ለህሊናና ለመርህ መታመን ሀገርን ከራስ በላይ መውደድ ነውር ይደረጋሉ። በመቻቻል ስም ተገዥነትን አሜን ብሎ መቀበል ከስልጡን ፖለቲካ ይቆጠራል። ከዚህም በላይ የህዝብ ማሰብ ችሎታ በማያቋርጥ የሐሰት ፕሮፓጋንዳ ወይም ኢንዶክትሪኔሽን ስለሚጠመዘዝ አርቆ ሐሳቢነት ወይም ክሪቲካል ቲንኪንግ ተኑ ግልበትና ጥራዝነጥቅነት ይነክሳል። ዜጎች በቀላሉ የሐሰት ፖለቲካ ፕሮፓጋንዳ ሰለባ ይሆናሉ። ይህ ከሁሉም የከፋው አደጋ ነው። ባገነነነት ሲሰፍን የስርዓቱ ኦፊሻላዊ ትርክት ወይም እውነት ተደርጎ እንዲወሰድና ህዝቡም ሳያውቀው የስርዓቱን አስተሳሰብ የራሱ አድርጎ እስከመቀበል ይደርሳል። ሀገራት ፍየሆነው የውያኔ የዘር ፖለቲካ ትርክት አቸናፊ የፖለቲካ መስመር እየተባለ በውያኔ ታማኝ መገናኛ ብዙሃን ያለማቋረጥ በህዝብ ስነ ልቦና ውስጥ እንዲሰርጽ መደረጉ ወይም ኢትዮጵያ የአማራጭ ትርክቶች ታፍነው ባሉበት ሁኔታ ትውልድን ምን ያህል የጎዳ እንደሆነ ይታወቃል። ተቃዋሚ በሚመስል ሽፋን የሆነ ዘር አክቲቪስት ነን ባዮችም ይህንኑ ወያኔ ፈለክ ተከትለው አንድ ዘር ብቻውን ነጻ ማውጣት ይቻል ይመስል ያዙን ልቀቁን ቢሉም ጥረታቸው ኢትዮጵያዊነትን አሳንሶ የዘር ትርክትና ህጋዊ ወይም ሌጂትመንት ከማድረግ አልፍም። ወያኔም የሚፈልገው ይህንኑ ነው። ዝባችን ዛሬ ለደረሰበት አደጋ ካበቁት ሁኔታዎች አንዱ በየጊዜው የሚነሱ አምባገነኖች በቁጥረኞቻቸው አማካኝነት ያገዛዝ ዘመናቸውን ለማርዘም የሚጠቀሙባቸውን ተከታታይ ማጭበርበሪያዎች ፈጥኖ መገንዘብና አርምጃ መውሰድ ያለመቻሉና ስህተቱ ካደረሰበት ውድቀት በመማር ከቀጣዩ ስህተትና ውድቀት ራሱን ማዳንና አምባገነኖች በምንም ሁኔታ የማይታመኑ የማይበጁትም መሆናቸውን ተረድቶ ከነዚህ ሀገራው ዳሚዎች ጋር የሚያገናኘውን ትብት ያለመቁረጡ ነው። ትላንትን መርሳት ዳግም ለአዲስ ግን ለጠነዛ ማጭበርበሪያ ራስን ማዘጋጀት። በጎንደርና ኦሮሞ ኢትዮጵያውያን ተቀስቅሶ ወያኔን ባስጨነቀው ህዝባዊ ተጋድሎ ቁጣመጹን ለማኮላሸት ቅጥረኞች ካብይና ከመገርሳይቱ ይሻላል በሚል ትኩረት ማስቀየሻ ስልትና ማምታቻ የህዝቡ መሰረታዊ ጥያቄዎችን ዶገናሽ ቆንጥረው ህዝቡም ተዘናግቶ ለዘመናት የተዋደቀለትን የመብትና የሀገር ማዳን ትግሉን በመግታት እንዴት ወጥመዳቸው ውስጥ ገብቶ መብቱን ብቻ ሳይሆን ሀገሩንም በሚያሳጣ አጥፊ ተራ ተካፋይ እስከመሆን እንዳደረሱት በሐዘንም እናስታውሰው ነው። በዚህ አጥፊ ጉዞ የቅጥረኛና አደርባይ ምሁር ተብዮችና ሚና ከፍ ያለ ድርሻ እንደነበረውና አሁንም እንደቀጠለ ይታወቃል። ነዚህን ህዝቡን ያወናበዱ ቅጥረኞች ዛሬ ደግሞ አብይን ባንደግፈውም ሀገር ማዳን አለባት የሚል ማጭበርበሪያ ይዘው በማምታታት ሹሙን ለማጠናከር በመራወጥ ላይ ይገኛሉ። በየወቅቱ የሚከሰቱ አምባገነኖች ለአገዛዛቸው የሚመች ግዑዝ ዜጋ ለመፍጠር የሚጠቀሙባቸውን የሐሰት ትርክቶች እርቃኑን በማስቀረት የህዝብን ጥልቅ የማሰብ ችሎታ ወይም ክሪቲካል ቲንኪንግ ለማሳደግ ምሁራን ከፍ ያለ ኃላፊነት ቢኖራቸውም ቅሉ ለዚህ ትልቅ ተልእኮ ግን ብቁ ሆነው አልተገኙም። ይህም የሆነው አንድም በቅጥረኝነት ነፍሳቸውን ስለሸጡ ያለዚያም ድምጻቸውን በማጥፋት ከዚህ ሁሉ በላይ ደግሞ ጥቂት የማይባሉት ዲግሪው ቢኖራቸውም ግልብና ጥራዝነት ጠቅምነት የተጫጫነውን ውቀታቸው መሬት ላይ ያለውን ተጨባጭ ሁኔታ በቅጦ መረዳት ስለማያስችላቸው ነው። በመሆኑም ይህንን ግዳጅ ከረጅም ጊዜ ጀምሮ በተለያዩ ጽሑፎችና መግለጫዎች በፍኖተ ዲሞክራሲ የሬዲዮ ስርጭት አማካኝነት በብቸኛነት እየተወጣ ያለው ኢህአፓ ብቻ ነው። ወያኔ እንደ ስርዓት ተወግዶ በህዝባዊና ኢትዮጵያዊ ስርዓት ያካልተተካ ዛሬ ያየነው ያለው ህዝብና ሀገርን መቀመቅ ያወረደ ያለ ሁኔታ ያለ ጥርጥር ሊከሰት እንደሚችልና ይህንን አደጋ ለመቀልበስ ህዝቡ በወቅቱ ይካሄድ የነበረውን አመጽ በማፋፋም ስርዓቱን አንበርክኮ ወደ ሽግግር መንግስት ምስረታ የሚያስቀድን መንገድ የግድ መፍጠር እንደነበረበት ህዝቡ ከያቅጣጫው ይወረወሩ የነበሩ ማዘናጋያና አቅጣጫ ማስቀየሪያ ፕሮፓጋንዳዎችን በማታለል ትግሉን እንዲያቀዘቅዝ ፍኖተ በስርጭቱ ያለመታከት ማሳሰቡና አብዛኛው ሰዓት ለዚሁ እንደዋለ ማንንም ሊክደው የማይችልው ሀቅ ነው። ይህ ብቻኛ ኢትዮጵያዊ ድምጽ ተጠናክሮ እንዲቀጥል ሀገሩን የሚወድ ኢትዮጵያዊ ሁሉ ሊያስብበት የሚገባ ለነገ የማይባል ግዳጅ ነው። ዛሬ የገባንበት መቀመቅ ውስጥ ላለመግባት የሚያስችሉን ብዙ ልምዶች ኖረውን ሳለ ለምን ከስተታችን መማራል ሆነ አለን? እስቲ በመጠኑ ከክፉ ልምዶቻችን ቆንጠር አድርገን እናስታውሳቸው። ወያኔ በኢትዮጵያ ልጆች ደም ተረማምዶ አዲስ አበባ ከመግባቱ እጅግ ቀደም ብሎ ኢህአፓ በሜዳ የሬዲዮ ስርጭቱ ህዝቡን አስጠንቅቆ እንደነበረ የሚዘነጋ አይደለም። ይሁን እንጂ መስፍን ወልደ ማርያምን መሰል ሀገርን በተደጋጋሚ ካዱ ግብዝ ምሁር ተብዮች ህዝቡን ለአመጽ በመቀስቀስ ሀገሩን እንዲያድን ከማነሳሳት ይልቅ ለወያኔ በማደር ዲሞክራሲያዊ ስርዓት ለውጥ መጣ ብለው ህዝብን አጣጫ በማሳት ብዙዎችን በዚህ ወቅሸት ዲሞክራሲ ተወናብደው ሀገር በቁመናው ስትፈርስ ካሰመለስ ወደ መለስ በሚል የቅጥረኞች ማወናበጃ ፍጻሜው የሺዎች ኢትዮጵያውያንን ህይወት በልቶ ወያኔን በማጠናከር የተደመደመው ይባድማ ወያኔ ሻቢያ ጦርነት ምህርት ሊሆነን በተገባ ነበር። ምንን ተመኘን? ምንስ አገኘን? እንዴትስ ተሸወድን? ዛሬስ ተመረናል? ብዙዎች ልደቱ አያሌው የተባለውን ተፈጥሯዊ ወያኔ ማንነት ለመረዳት አንድ ህዝባዊ ድል እስኪከሽፍ ድረስ መጠበቅ ነበረባቸው። ከአመታት በፊት የልደቱን ሰላይነት ያጋለጠው ኢህአፓ ላይ የደረሰበትን ውርጅብኝ አንረሳውም። የሚያሳዝነው ዛሬም ከመሸወድ ዓለምም ማምለጣችን ነው። የማታለላችንን ብዛት የቅጥረኞቹን ረጅም ዝርዝር ያህል የትየለሌ ነው። ብርሃኑ ነጋ የተባለው የዘመናት ቅጥረኛ 1997ቱን ህዝባዊ ትግል ከሌሎች ጋር አክሽፎ ከፓርቲም ታሳሪነት በመውጣት ተልእኮም ተሰጥቶት ከሀገር ከወጣ በኋላ ሁለተኛውን ዙር ጥፋቱን በመቀጠል በቀንደኛው ጸረ ኢትዮጵያ ኢሳያስ አፈወርቂ ስር ተመድቦ ባንድ በኩል በውጭው ዓለም ኢትዮጵያዊና ጸረ ወያኔ ህብረት እንዳይፈጠር ከፍተኛ መረባረብ አካሂዷል። ተሳክቶለታል ማለትም ይቻላል። ከዚህ በተጓዳኝ ዛሬ የስራቱ ካድሬዎች ያስመራው ፍየል ጠባቂ ብለው የሚጠሩትን ኦነግን በሻቢያናው የውጭ ኃይሎች ትዛዝ ከወደቀበት የፖለቲካ ምድረበዳ አውጥቶ ስሙ በህዝብ ዘንድ እንዲነሳ የተለያዩ የሚዲያ ሽፋን በመስጠትና ተባባሪ ቅጥረኛ ሙራንን በማሰባሰብ ድጋፍ በመስጠትና ለዛሬው ሀገር ጠፊ ሚናው በማዘጋጀት ይነው የማይባል ጸረ ኢትዮጵያ ወንጀል ፈጽሟል። ኦነግ ባብይና ለቆቹ ትዛዝ ካስመራ አዲስ አበባ ከገባ በኋላ በህዝባችን ላይ ፈጸመው ወንጀል ያልተገመተም ያልተጠበቀም አልነበረም። ብርሃኑ ነጋ ጀዋር አህመድ የተባለውን ወንጀለኛ በግብጽ ርዳታ ጭምር ባቋቋመው ሰዓት በተባለው የሚዲያ ተቋም አማካኝነት የማሻሻጥ ዘመቻ ሲያካሄድ ህዝቡ የጀዋርን ጸረ ኢትዮጵያዊነት ያጋለጡ ይሃፓን መሰል ኢትዮጵያዊ ድምጾችን አለመስማቱ ምን ያህል ራሳችንንና ሀገራችንን ለርድ ሲያመቻች እንደኖረ ማስረጃ ነው። ዋናው ቁም ነገር ግን ከብርሃን ወንጀሎች ትምህርት ቀስመናል ወይ ነው። መልሱ ብዙዎች የብርሃኑን ማንነት ለመረዳትና ለማመን የሹሙ አማካሪ ሲሆን ድረስ መጠበቅ ነበረባቸው። ሳሳቢው ጉዳይ አሁንም ከዚህ ሁሉ ድቀት በኋላ ከስተታችን ትምህርት በመቅሰም ቀጣይ ሀገር ጎጂ ስተት ውስጥ አለመውደቃችንን በእርግጠኝነት መናገር አለመቻላችን ነው። ተደጋጋሚ ጉዳቶች የደረሱብን በቅጥረኞች ክህሎች ሳይሆን በእኛው ግልባ አስተሳሰብና ልማር ባይነት ነው። ቅጥረኞች ራሳቸውን ተሳስተን ነበር ስኪሉን የምንጠብቅ ይመስላል። ትግላልባ በሆነ ያሰት ሰላማዊና ትጥቅ ትግል ድልን የመመኘት አባዜ ውስጥ እንድንገባ በተለያዩ አጭበርባሪ ተቋሚ ድርጅት ተብዮችና ቅጥረኞች ምሁራን ናናችን እስኪዞር በመሞላታችን እውን ሊሆን በማይችል ከእውነተኛ ትግል የሚያርቅና የሚያዘናጋ ቅጭት ውስጥ ገብተን መብታችንንና ሀገራችንንም አሳልፈን እስከ መስጠት ደርሰናል። ባንድ ወቅት አንዳርጋቸው ጽጌ የተባለው የውያኔና የሻቢያ ቅጥረኛ ኮንጀል ጓደኛው ጋር ተራራ ላይ ወጥቼ ራይ ተቀብዬ መጥቻለሁ በማለት በስድስት ወራት ውስጥ ነጻ ወጣቻለሁ ብሎ ምንኛ እንደተጫወተብን ስንቶቻችን እንደምናስታውስ ማሰቡ ቀላል አይደለም። ምክንያቱም የችግራችን ዋንኛው መገለጫ የንቃት ጉድለትንና ትላንትን መርሳታችን ነው። ከላይ የተቀሰናቸውንና ሌሎችንም ሀገራትፊ መልክተኞች ዛሬ የሆኑት በቅጽበት ሳይሆን የብዙ ዘመን የክህደት ጉዞቻቸው ውጤቶች ናቸው። አሁንም ከዚህ የፖለቲካ ነቀርሳ ላለመላቀቃችን ከሰሞኑ ለሹሙ ድጋፍ የተካሄዱት ሰልፎችና የከንቱ ምሁራን የድጋፍ ደብዳቤዎች ምስክር ናቸው። ከስህተቶቻችን ያለመማር ትልቁን ቅፋት ማለትም ከቅጥረኞቹ በስተቀር አንድ ፖለቲካን በመርህ ወይም በትኩረት ያለማሰብ፣ ሁለት መሳሳታችንን ያለማወቅ ወይም ስህተት መስራታችንን ያለማመን ናቸው። ስህተትን ለማመን መድፈር ከቀጣዩ ስህተት ለመዳን የመጀመሪያው ወሳኝ እርምጃ ነው። የፖለቲካ ነጋዴዎችን ምንነት ለመረዳትም በየዘመኑ የተጓዝንበትን ጎዳና ታሪካቸውን በቅጡ መረዳትና ከግምት ማስገባት የገቡትን ቃልና በተግባር ያሳዩትን መመርመርም ግድ ነው። ይህ ካልሆነ ዛሬም እንደ ትላንቱ ነገም እንደ ዛሬው መርሳትና መገዛታችን ማለቂያ የሌለው ድግግሞሽ ይሆናል። ጊዜያዊ የሽግግር መንግስት ብቸኛው መፍትሄ ነው። ድል ለኢትዮጵያ ህዝብ። አለሙ ከካናዳ።
ነጻ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታዬን አቀርባለሁ። በየትኛውም የዓለማችን ክፍል የሚገኙ ህዝቦች አገራቸውን በመገንባትና የሚደርስባቸውን ጭቆና ለመታገልና ካለሙት ግብ ለመድረስ መንገዳቸው ጠመዝማዛና ውጣውረድ አስከፊ እንደሆነ የተለያዩ አገራት ተመክሮዎች ይነግሩናል። የአገራችን ኢትዮጵያ ታሪክም የሚነግረን እውነት ይህንኑ ነው። ኢትዮጵያ ተደጋጋሚ የባዕዳን ጥቃት የተፈጸመባት ግን ሁሉንም አሳፍራ የመለሰችና የነጻነት ተምሳሌት አገር የሆነች ናት። የኢትዮጵያ የነጻነት ተጋድሎዎች ውስጥ ኢትዮጵያዊ ጀግንነትና ከሃዲ ባንዳነት በጣምራ የተካሄዱባት አገር መሆኗንም መካድ አይቻልም። በዚህ የኢትዮጵያ ታሪክ ውስጥ በተለያዩ ጊዜያት ከኢትዮጵያ አብራክ በተፈጠሩ ከሃዲ ባንዳዎች የማፈራችን ያህል ያኩሪ ታሪክ ባለቤት በነበሩትና በሆኑት ጀግኖቿ ደግሞ እንኮራለን። የዛሬው ትውልድም አኩሪ የሆኑ ጀግና አባት እናት አያትና ቀድማያት የነበሩትና ዛሬም ያሉት መሆኑን ላፍታ እንኳ መዘንጋት የለበትም። በሌላ በኩል ከነዚህ የትውልድ አረግ ውስጥ የተፈጠሩ ከሃዲና ባንዳዎች የነበሩና ዛሬም ያሉ መሆናቸውንም እንደዚያው መረዳቱ ተገቢ ነው። አገርን ከሚጎዳ ህዝብን ከሚበድል አዙሪት በመውጣት ትውልድ መውረስና ሊወርሰው የሚገባው ጀግንነትን እንጂ ባንዳነትን ሊሆን አይችልም። ለዚህ ተገቢና ትክክለኛውን መንገድ ለመያዝ የዛሬው ትውልድ የእነማንን ታሪክ መውረስ አለበት? የየትኞቹንስ ዓላማ ልከተል? የትኞቹን ልጽፍ? አገሪንስ ለመለወጥ ከድህነት ለማውጣት ካፋኝና ዘረኛ አገዛዞች ነጻ ለማውጣት መጓዣ መንገዱ ምን መምሰል አለበት ለሚሉ ጥያቄዎች ተገቢ ምላሽን ይሰጣልና ነው። ጀግንነትና ባንዳነት በህብረተሰብ ትግል ውስጥ በተቃርኖሽ የሚከሰቱ የሰብዕና መገለጫዎች ናቸው። ባዷና በማይጨው ጦርነቶች ኢትዮጵያ በጀግኖቿ ተጋድሎ ጠላቶቿን አሳፍራ መልሳለች። በእነዚህ የነጻነት ተጋድሎዎች ውስጥ ከወራሪ ኃይሎች ጋር ተባብረው በጥቅም አገራቸውንና ወገናቸውን የከዱ ባንዳዎች እንደነበሩም የታሪክ ሰነዶች ያረጋግጣሉ። በ1960ዎቹ በተፈጠረው ትውልድ ውስጥም ጀግና የሚባሉ የትውልዱ አካል የነበሩ የመሆናቸውን ያህል ከሃዲ ባንዳዎችም ነበሩ። በዛሬው ትውልድ ውስጥ እነዚህ የተቃርኖሽ ሰብእናዎች አሉ። እነዚህን መለየትና ማወቅ እጅግ አስፈላጊ ተገቢም ነው። የ1960ዎቹ ዘመን የወለዳቸው የኢህአፓ ትውልዶች ዛሬ አባትና እናት ሆነዋል። ዛሬ የምናስታውሳቸው በትውልድ አባትነታቸው ብቻ ሳይሆን በኢትዮጵያዊ ጀግንነታቸው በከፈሏቸው መስዋዕትነትም ጭምርና ዛሬም እየከፈሏቸው ባሉ ተጋድሎዎቻቸው ጭምር ነው። ኢህአፓና የኢህአፓው ትውልድ ሲፈጠር ጀምሮ ይዟቸው የተነሳውና የታገለላቸው ዓላማዎች መሬት ለራሹ ይሁን፣ የዲሞክራሲ ጥያቄ ያለ ገደብ ይከበር፣ ፍትህ፣ ርትዕ እንዲሁም ሰብአዊና ዲሞክራሲያዊ መብቶች ይከበሩ፣ መንግስትና ሃይማኖቶች ይለያዩ፣ የዜጎች የሃይማኖቶች የብሔሮች እኩልነት ይረጋገጥ፣ ወደ ዲሞክራሲያዊ ስርዓት ለመሸጋገር ጊዜያዊ የሽግግር መንግስት ይመስረት፣ የአገሪቷ ሉዓላዊነት ይከበር ወዘተ ጥያቄዎቻቸው እንደነበሩ ታሪካቸው ይናገራል። እነዚህ የህዝብና የኢህአፓ ጥያቄዎች እስከዛሬ ምላሽ አላገኙም። ኢህአፓም ትግሉን እንደቀጠለ ነው። የዛሬው ወጣትም ሊወርሰውና በጽናት ሊታገልለት የሚገባው ይህን የኢህአፓ የትግል ጽናትና ዓላማውን ብቻ ነው። መልካም አባት ያወረሰው ለልጅ ይበጀው የሚባለውም ለዚህ ነው። በሌላ በኩል ከስንዴ ውስጥ እንክርዳድ መገኘቱ የማይታበል እውነት ነውና ከ1960ዎቹ ትውልድ ውስጥ የተፈጠሩ የትውልድ አረማሞዎች እንደነበሩም አይካድም። ፋሽስታዊው ደርግ በዙሪያው የነበሩ ከሃዲ ባንዳዎች፣ ጠባቦች፣ ዘረኞች፣ አንጃዎች ወዘተ ተጠቃሾች ናቸው። ኢትዮጵያ ዛሬ ለደረሰችባቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውሶች ሁሉ ዋነኛ ተዋናዮችና አስፈጻሚዎች በመሆናቸው እናፍርባቸዋለን። ጸያፍ ዓላማቸውንም ለማክሸፍ በጽናት እንታገላቸዋለን። እነዚህ ጸረ ኢትዮጵያ ኃይሎች ዘረኛና ጠባቦች በመሆናቸው አቋምና አመለካከታቸውን ታግለን መቀመቅ እናስገባቸዋለን። በኢትዮጵያ ጥቅሞች ላይ መሞዳሞድ፣ ወገን ላይ በመንጋ ተጠራርቶ መዝረፍ፣ በዘር እየተመረጠ መገደልን፣ ንብረት ማውደምን፣ ማቃጠልን፣ በእምነት ቦታዎች ላይ ሰደድ እሳትን መልቀቅ፣ ማቃጠል፣ ዜጋን ዜጋ አይደለህም ወዘተ ከሚል አሳፋሪ ድርጊት ላይ ያደረሱን ጠላቶቻችን ናቸው። ለግማሽ ምዕት ዓመታት ያህል የተስተጋባና የብዙዎችን ህይወት የቀጠፈ የህዝብ ትግል ለምን ለግብ አልደረሰም ብሎ መጠየቅም ይገባል። አንድ አባባል ላስታውሳችሁ፣ ከመንገድ ላይ ያለ ድንጋይ አንድ ጊዜ ካደናቀፈ አደናቃፊው ድንጋዩ ነው፣ ለሁለተኛ ጊዜ ካደናቀፈ ግን ጥፋተኛው ድንጋዩ ሳይሆን አንተ ነህ የሚለው አባባል በኢትዮጵያችን እውነት ሆኖ ዛሬ በግሃድ እየተስተዋለ ነው። መከራችን መቋጫ አጥቶ ከግማሽ ምዕት ዓመታት በላይ መጎዳታችን መዋረዳችን መንስኤው በዋነኛነት የኢትዮጵያ ህዝብ ባለመታገሉ ወይም ዴሞክራሲንና የዴሞክራሲ ባህልን ባለመፈለጉ ሳይሆን በጥቂት ባንዳ ምሁራንና ጸረ ኢትዮጵያ ኃይሎች እየተጠለፈና እየተነጠቀ መሆኑ በተደጋጋሚ የተስተዋለ የታሪካችን ጥቁር ጠባሳ ነው። ወደ ዴሞክራሲና ዴሞክራሲያዊ ባህል መሸጋገር የሚቻልበት የሽግግር መንግስት ምስረታ በተደጋጋሚ ተጨናቅፏል። በዚህም የኢትዮጵያ ሀገራችን ህልውናና የዜጎቿ ህይወት ከድጡ ወደ ማጡ እየሆነ ለዛሬው አስከፊና አሰቃቂ ህይወት በቅተናል። ከሁለት ዓመታት በፊት የሆነውም ይኸው አስከፊ የታሪካችን ድግግሞች ነው። የፖለቲካ ሰብዕና መገለጫ ከመናገርና ከመስበክ ብቻ ሳይሆን የተናገሩትን ጭምር በተግባር መቀየር መሆኑን መገምገምና መረዳት የተሳናቸው ተማርን ባይ ወላዋዮች ተንበርክከውላቸዋል፣ አወድሰዋቸዋል። እውነታው ግን የወያኔ ወርተረኛና ዘረኛ ነጋሲዎች መሆናቸውን በተግባር አሳይተውናል። ኢትዮጵያዊነት ሱሴ ነው ያለው ለማ መገርሳ የአዲስ አበባን የስነ ህዝብ ባህሪ ወይም ዴሞግራፊ ቀይራለሁ በማለትና የዘር ፍጅት ቀረርቶን ለመንፋትና ለማድረግ አመት እንኳ አልጠበቀም። ሲኖር ኢትዮጵያዊ ስሞት ኢትዮጵያዊ ይሆናለሁ ያለውን ኮሎኔልና ውጤቶቹን ከዛሬ ላይ ሆኖ መመርመርና መረዳት ይቻላል። የኮሎኔሉን ፍሬከርስኪ ሰበካን የሚያሳይ አንድ ትልቅ የፖለቲከኞች አባባል ላስታውሳችሁ። ማንኛውም አምባገነናዊ ዘረኛ አገዛዝ ሆን ብሎ በሀገርና በህዝብ ላይ የፈጸማቸው ስህተቶች በራሱ ማረምና ማስተካከል አይቻለውም ይላሉ። መፍትሄው ሰርነቀል ለውጥ ማካሄድ ብቻ መሆኑንም ይጠቁማሉ። ኮሎኔሉ የምን ሽግግር መንግስት ነው እኔ ያሻግራቸዋለሁ ጩኸቱ ወደ ባሰ አዘቅት ከተተን እንጂ መሸጋገር ያደል የዘንድ ማቅረብም አልተቻለውም። የወያኔን ዘረኝነት ባተ እንጂ ሲቀንሰው አልተስተዋለም። ኢትዮጵያን በአስከፊ አደጋ የዳረገውን የወያኔ ህገ መንግስቴ አለው እንጂ ሊቀይረው እንደማይፈልግ በግልጽ ነግሮናል። የወያኔ ፖሊሲዎችን መዋቅሮችን አደረጃጀቶችን ቀጠለባቸው እንጂ አልተቀበም። ያንድ ለአምስት መጠርነፊያ መዋቅሮች መኖርን ልብ ይሏል። እንደ ወያኔ ከስህተት መማር የማይችልና ጥፋትን ደጋጋሚ መሆኑን ከጥቅምት ወር የእነ ባለሜንጫው ህገት በሰኔው ላይ መደገሙንም ልብ ይሏል። ኢትዮጵያ ዛሬ የህገ ወጦችና ጸረ ኢትዮጵያ ኃይሎች መፈንጫ ለንጹሃን ዜጎች የሰቆቃ ህይወት መግፊያ የመሆኗ ሚስጥር ሌላ ምንም ሳይሆን የኮሎኔሉ አገዛዝ የህግ አስከፊነት ድርሻው የሞተ በመሆኑ ብቻ ነው። አገዛዙ በወንጀለኞችና ዘረኞች የተሞላ በመሆኑ ነው። ለዚህም ማስረጃም የሆነው በሰኔው ህከት መከላከያው ፌደራል ፖሊስና ልዩ ኃይል የሚባለው የመስተዳድር መዋቅሩ በድሬዳዋ በሐረር በአዲስ አበባ በዝዋይ በሻሸመኔ ባሩሲ በባሌና በጅማ ወዘተ የተፈጸሙ ጉዳቶችን ቀድሞ ማወቅ ባይችሉ እንኳን ለመከላከል ይልቅ ተባባሪ ሆነው መታየታቸው ቁልጭ ያለ ማስረጃ ነው። ሁከቱ ከአቅማችን በላይ ነበር የሚሉትም ውሃም ቢቋጠር ሊሆን አይችልም። እነሱ ያሳምንልናል ብለው ይናገሩት እንጂ በዚህ ማንም አይታለልም። በሌላ በኩል በሁከቱ ስለታሰሩ ሰዎች ቅሬታ ለማስተካከል በፍርድ ቤቶች በኩል የሚሰጡ ትዕዛዞችን አለመፈጸምም በስፋት አዲስ አበባን ጨምሮ እየተስተዋለ ነው። የኮሎኔሉ እኔ ያሻግራቸዋለሁ ከንቱ ሰበካና ጩኸትን መደገፍ ግን በምንም መስፈርት ምክንያታዊ ድጋፍ አለ ሊያስብል አይችልም። የኢትዮጵያን ውስብስብ ችግሮች በኮሎኔሉ አገዛዝ ይፈታዋል ብሎ ከመጠበቅ ይልቅ በቆሻሻ ላይ ከምትልከሰከሰው ዝንብ ማር አገኛለሁ ብሎ ከጠበቀው የዋህ የተለየ አይደለም። የአገሪቱ ተጨባጭ ሁኔታም የሚነግረንም ይህንኑ እውነት ነው። ስለዚህ ሁሉን አሳታፊ የሆነ ሽግግር መንግስት ይቋቋም፣ ትግላችን ይቀጥል የመጨረሻው ምክሬ ነው ሲሉ ደግሰው ጉልማ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ተከታዩና የዘረኛ አምባገነን አዛኝ የባንዳ ታማኝ የለም በሚል መንደርደሪያ ለብዳቢያቸውን ያደረሱን ደግሞ በላይ ተሰማ ናቸው።
አባቶቻችን ሲጠሩቱ ከጠጡ አይቀር ጠላን ከጥሩ አረምን መንቀል ደግሞ ከስሩ ይሉ ነበር። ያለ ምክንያት አልነበረም። ታዲያ የችግራችን መንስኤ ሌላ ሳይሆን በአገር ጠላትነት የፈረጅነውን ቢመክሩንም በስተነቁቁንም አልሰማ ብለን አምረን መታገል ተስኖን ተዘናጋንና ይኸው እስካሁን ጊዜ ድረስ ከተጣባን ገዳይ ችግራችን መላቀቅ አቅቶናል። ለሀገር ህልውና አስኪ ከሆነው የቀውስ ማጥ ውስጥም ተዘፍቀናል። አለያም ደግሞ ወዳጅና ጠላትን መለየት ተስኖን ጥሩን ከመጥፎ ደባልቀን እንደ ጉሽ ጠላ ከነ አሰስ ገሰሱ ጭልጥ አድርገነውና ለዚህ አስከፊ ታሪክ ወርደት ባለቤትነት ለመሆን በቅተናል። በጣም ያሳዝናል። ዋናውና አጠያያቂው ነገር ደግሞ ከዚህ ስህተታችን አሁንም ተምረናል ወይ ነው። መልሱም እንደውም በሶብናል ነው። ታዲያ እስከመቼ ወገን ተፈናቅሎና ታርዶ እስከሚያልቅ አገር በትምትኗ ወጥቶ እስከምትፈራረስ? ጥያቄው የዜጋን ምላሽ ጠባቂ ነው። ባስቸኳይ እምዬ ምኒልክ በድል አድራጊነት ውርደትን አከናንበው የላኩት የጣሊያን ጦር ከአርባ ዓመታት ሽንፈት በኋላ ዳግም ወረራ ሲጀምር ኃይለ ሥላሴ አገር ጥለው ሸሹ። አገር አዳኙ ጀግና አርበኛ ግን ያለ ንጉሱ መሪነት ታግሎ ነጻ ባወጣት አገሩ ንጉሱን ከስደት አገር እንደገና በይቅርታ ተቀበላቸው። እሳቸው ግን በተገላቢጦሹ ባንዳውን መርጠው የሾሙ ነጻውጭና ጀግና የአገር ባለውለታውን አርበኛ በስቅላት በመቅጣትና ግዞት በመቅጣት ጠያፍ ትንግርታቸውን የሞተልሽ ሳለ የገደለሽ በላ የተባለውን የክህደት የውርደት የአደረባይነት የቅጥረኝነትና የባንዳነት አዲስ ምዕራፍ ከፈቱ። ዘመድ ከዘመዱ አህያ ካመዱ ሲተሻሽና ሲተቃቀም እንዲ ነው። ከዚህ ጊዜ ጀምሮ ነበር ያገራለኝታ የሆነው ብርቅዬ ዜጋ የትንግርቱ ሰለባ እንዲሆን ታስቦ የለተለተ ተግባሩ መመሪያ ሆኖ አዲሱ ዝቅተተ ምዕራፍ ተጠናክሮ ይቀጥላል። ግዜ ጀግኖቹን ተፈጥራለችና የያኒው ትውልድ ለሀገሩ ውድ ህይወቱን ገብሮ ሲዋደቅ ደግሞ በአገር ሞት አትራፊዎቹ ሌሎቹ ሳይሆኑ ያው የምናውቃቸው ገዳይ አምባገነኖችና ባንዳዎች ነበሩ። ለሀገሩ ተቀም ሲል በባዶ እጅ እግሩ ከጥፍር እስከ ራሱ ታጥቆ ከደበረው የፋሽስት አገዛዝ ወታደር ጋር ጉምቦ ለጉምቦ ተናንቆ ውድ ህይወቱን አሳልፎ የሰጠው ጀግናና ባለራይ ተራማጅ አርበኛ ግን በስልጡን የቅጥረኛ ፖለቲከኞች ተነውሮ ይኸው እስከዛሬ ድረስ እንደተወዘወዛለ። አዎ ለሀገር የሞተላት ተወግዞ ገዳይዋ ደግሞ ያለ ሀፍረት አይን አውጣ ሆኖ እየተሾመና እየተሸለመ ቀጠለ። ውሻ በተቀደደበት ጅብ ገባበት ይለ
በትግል ተገፍትሮ የማይወድቅ የመሰለው የፋሽስት አገዛዝ ደግሞ ትንግርቱ ላልቶና ተንዘላልጦ ሲንኮታኩ እሱም ነውስ ያውጪኝ ብሎ አገርን ለሌላ የተራበ ጅብ አስረክቦ ከባዕድ አገሩ ኮበለለ። ፋሽስቱን የተካው ወያኔ ደግሞ በአይነቱ ልዩ የሚያደርገው አንደኛ የባንዳዎች የልጅ ልጅ ጥርቅሞ መሆኑ፣ ሁለተኛ ኢትዮጵያዊ ሆኖ ራሱን እንደ ኢትዮጵያዊ አለመቁጠሩና ጸረ ኢትዮጵያ አቋሙ፣ ሶስተኛ በሙሉ ለሙሉ የባዕዳን ጠላቶች ጥቅም አስከባሪና ትዛዛ ፈጻሚ ቅጥረኛ የባንዳ አገዛዝ መሆኑ፣ አራተኛ ከራሱ ጥቅም ውጪ የኔ ነው የሚለው አገርና ህዝብ የሌለው ደንቆሮና ሲበዛም ጨካኝ መሆኑ ነው። ወሰብ ይኸውና በስም ወክለዋለሁ ከሚለው ግን ሲጨቁነውና ሲጨፈጨፈው ከነበረው የትግራይ ህዝብ መሃል ገብቶ አሁንም ትንግርቱ ከተማወጣጠበትም በኋላ ከኢትዮጵያ ወገኑ ሊለያየውና ለዳግም ጭፍጨፋ ሊዳረገው አስቦ ከውስጣቸው ተሸጉጦ ይገኛል። የኢትዮጵያ ህዝብ በጽናት ታግሎ መስዋዕትነትን ከፍሎ ስራስሩን ነቃቅሎ የፈነገለውን የጠባብ ወያኔ ደናቁርት ባንዳ ተረከም ስራ ተቀብሮ እንዳይጠናቀቅ በሚፈልጉ የባዳን ኃይሎች ርብርብ ለ27 አመታት ባዘጋጁት ዘረኛና ትንግርተኛ ኮሎኔል ተቀየረና ይኸው ከመምህሩ ይልቅ ደቀ መዝሙሩ ልቆ ከነሜንጫው ተኮፍሶብናል። ህዝቡም እንደ ግንቦት ልደታ በሬት አርዶ ቆዳውን እየተገፈፈ እርጉዟናት በካራ ጽንሷን እየተገላገለች በሐምሌው የውድቀት ጨለማ ከተኛበት ከነቤተሰቡ ተፈናቅሎ ለሌሊት ጅብና ለቀን ሐሩር በጭካኔ ተጋልጦ እየተወረወረ አገርም እንደ ቅርጫ ስጋ ተቆራርሳና ተከፋፍላ ሀብት ላለው ተሽንሽና በችርቻሮ እየተጨበጨበች ይኸውና ህልውናዋም አደጋ ውስጥ ወድቆ አለን መኖር ከተባለ ማለት ነው። ባንዳውና መንጋውም እሰየው ብሎ የድጋፍ ድምጻቸውን እያንቋረሩለት ይቀጥለዋል። ይህ እንግዲህ እንዲህ የትንግርቱ መዘዝና ውጤቱ አገርን ማሳጣት። አዎ ዘረኛና አምባገነን አገዛዞች ለጭካኔያቸው ድንበር የላቸው። ለምሳሌ ህወሓት የትግራይን ህዝብ ኦፒዲዮ ኦነግ ደግሞ ወክለዋለሁ የሚለውን የኦሮሞ ህዝብ በተለይም የኦርቶዶክስ እምነት ተከታይ የሆነው ህዝባችን ላይ የሚፈጽሙት ግፍ ጭፍጨፋ የሚጠቀስ ነው። እጅግ የሚያሳዝነውና መፍትሄ አልቦ አድርጎ አጣብቂኝ ውስጥ የከተተን ኢትዮጵያ ሱሴ ባዩ ባንዳና መጽዋት ተቀባዩ የስም ተቃዋሚ ብቻ ሳይሆን አፋዊ ኢትዮጵያ ወይም ሞት ባዩ መንጋውም ተደምሮበት ለዘረኛው አገዛዝ ተከላካዩና ለተጨማሪ የመጨቆኛ ኃይሉ መሳሪያ የሆኑ አስከፊ ገጽታው አንዱና ዋናው ወርግማናችን ሆኖ ይገኛል። ባንጻራዊነት ደግሞ አሁንም የዚህ ሁሉ ሰለባ ሆኖ እየተወገዘና እየተጨፈጨፈ ያለው ያው የተለመደው የኢትዮጵያ ባንዲራችን የኦርቶዶክስ እምነታችን የአማራ ብሔረሰብ አባልነታችንና ለሀገር አንድነት በጽናት ታጋይ ሆኖ በቆመው ድርጅት ላይ ብቻ አለሞ የተነጻጸረ የግፍና የጭካኔ በትር ቀጣይነት መሆኑ ነው። ሲተቃለል በኢትዮጵያና በኢትዮጵያዊነት ላይ ያነጣጠረ የጥቃት ዘመቻ ነው። የሰው ልጅ በተፈጥሮ ከእንስሳት በልጦ እንዲታይ የሚያደርገው
በባህሪው አረቀው አሳቢነቱ ጥላቱን ኮዳጁ ለይቶ በማወቅ ራሱን መከላከሉ ለቤተሰቡ ደህንነትና ለሀገሩ ነጻነት ሲል መታገሉ ለመብት ተቆርቋሪና መፍትሄ ፈላጊ ወዘተ መሆኑ አለበር እንዴ? ታዲያ ዛሬ የምናየው አሳዛኝ ክስተት እንደ ከፍታራጁ ጋር መኖር ብቻ ሳይሆን ለገዳዮቹ እየዘፈነ ካራ ማቀበሉ ምን ይሉት ፈሊጥ ይሆን? ፈጽሞ የጤና አይመስለኝም። በዚች አንድ ወር ጊዜ ብቻ እንኳን በዘረኛው አገዛዝ የተፈጸሙት ዘግናኝ ድርጊቶች እንደንስሳ ካላሰብን በስተቀር እንዲሁ በቀላሉ የሚረሱና ከሊናችን የሚፋቁ አይደሉም። አረመንጋው እየተስተዋለ አባይ እንደሆን ከጥንትም ጀምሮ ለግብጽና ለሱዳን አፈራችንና ውሃችንን ያጓጓዘ በእኛ ኪሳራ እነሱን ተጠቃሚ ሲያደርጋቸው ነበር። ከአስርተ ዓመታት ወዲህ ደግሞ ሀብታችንና ከኛ ነጥቆ ብርሃን እንዳናይ በጨለማ ውስጥ ዘፍቆን የሹሞቹን የባንክ አካውንት በባዕድ አገር ሲሞላላቸው ብቻ ነው የምናውቀው። አሁንም ይኸው ቀጥሎ ባለበት የሐምሌው ጎርፍ ግድቡን ሞላ ሲባል እውነት ሞልቶት ከሆነ ለዘረኛው አገዛዝ ድጋፍ መስጠትና የድጋፍ ሰላማዊ ሰልፍ መውጣትስ ለምን አስፈለገ? ሰላማዊ ሰልፍ መውጣት ካስፈለገም መውጣት የነበረበት በቤተ እምነት ለእግዚአብሔር ወይም ለአላህ ነበር። ወርፉን ስለተወደደልን ኮሎኒላዊ ውሃውን መች ሞላውና ወደድንም ጠላንም ዘረኛውን ባገነን አዛኝ ልብ የለውም። የባንዳም ታማኝ አለመኖሩ በሚገባ ተረጋግጧል። ታዲያ መቼ ነው ከነዚህ ከሃዲ እርም የለሽ ጨቋኝ ድምር ተሰቦች ራሳችንን አላቀን እንደ ሰው በማሰር የዜግነት ግዳጃችንን ባላፊነት ልንወጣ የምንችለው? ትላንት ከደበረ አልፎናል። ከዛሬ ጀምሮ ነገንም አስቀጥለን እንደ ሰው ማሰብ ከጀመርንና እንደ ባለራዮች ከታገልን ብቻ ነው አገራችን ኢትዮጵያን ከሰው በላው ዘረኛ ዮያኔ ቁጥር 1 እና 2 አገዛዝ ነጻ አውጥተን ለህዝባችን የዲሞክራሲ አየር እንዲተነፍስ ማድረግ የምንችለው። እናም እንደ ሐምሌ ጥቁር ዳመና ከላያችን ላይ የተጫነብንን ግዙፍ አደጋ ለማስወገድ ግዜ ሳንሰጠው እንቅስቃሴውን ለመጀመር የታሪክ አደራና ኃላፊነት በተከሻችን ላይ ተከምሮ እየተማጸነን አለ። ላንዴና ደሁሌ የሞተልሽ ቀርቶ የገደለሽ በላን ትንግርት ገለን መቅበርም እንደ ዜጋ ከኛ ይተበቃል። ወየኔዊ የዘርኞች አከዘዝ የሚንቆታቆተው በመለላ ወይም ተንበርክኮ በመለመን ሳይሆን ቆርጦ በመታገልና በመዋጋት ብቻ ነው። ለዚህም እንደ ቆረጡት ቆርጠን እኛም መነሳት አለብን ማለት ነው። ድል ያለ መስዋዕትነት ድል ያለ ትግል በፍጹም አይታሰብ። ኢትዮጵያችን ለዘላለም ትኖር ሲሉ ደብዳቤያቸውን ያደረሱት በላይ ተሰማ ከምድር አሜሪካ ናቸው።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አፍሪካ መዲና አንቺ ትግራምባ ሀገሬ አዲስ አበባ ፍቅር መጀመሪያ